ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 18 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኢትዮጵያ ጉዳይ ፈረንጅ ምን አገባው በሚል ርዕስ የቀረበ የፍኖተ ዲሞክራሲ ሀተታ በማስከተልም በየሳምንቱ አርብ የሚቀርበው የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል 1 ፕሮግራማችን ይተናቀቃል። አሁን ወደ ዜናው። ባለፈው አመት ሰኔ 16 ቀን በመስቀል አደባባይ በደረሰው የቦምብ ፍንዳታ የተጠረጠሩ 5 ግለሰቦች አርብ መስከረም 18 ቀን በፌደራል ከፍተኛ ፍርድ ቤት ክስ ተመስርቶባቸዋል። ተጠርጣሪዎቹ ጌቱ ግርማ፣ ብርሃኑ ጃፈር፣ ጥላሁን ጌታቸው፣ ባህሩ ቶሎሳና ደሳለኝ ተስፋዬ የሚባሉ ናቸው። ተጠርጣሪዎቹ አገሪቱ መመራት ያለባት ቀድሞ በተቋቋመው በኦነግ እንጂ በሌላ አይደለም በማለት ተነሳስተው ጥቃቱን እንደፈጸሙ በመርመራ ያመኑ መሆናቸውን የክሱ ዝርዝር ያስረዳል። የግለሰቦቹ ዋና አስተባባሪ የሆነችው ገነት ወይም ቶሎሺ ታምሩ የተባለች ሴት ስትሆን የምትኖረው ናይሮቢ ኬንያ ነው ተብሏል። በደረሰው የቦምብ ፍንዳታ 2 ሰዎች መገደላቸውና ከ150 በላይ የሚሆኑ ቀላልና ከባድ ጉዳት የደረሰባቸው መሆኑ ይታወቃል። የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ድርጅታዊ ጉባኤውን የጀመረ መሆኑ ታውቋል። ድርጅቱ በጉባኤው ከበድ ያሉ ውሳኔዎችን ይወስዳል የተባለ ሲሆን የስም የህገ ደንብና የአርማ ለውጥ ያደርጋል ተብሎም ይጠበቃል። አንዳንድ የቀድሞ አባላቱንም ይሸኛል ተብሏል። ረቡዕ መስከረም 16 ቀን በቤኒሻንጉል ጉሙዝ 4 የካማሽ ዞን ባለስልጣኖች ባልታወቁ ታጣቂዎች የተገደሉ መሆናቸውን የአካባቢው ፖሊስ ሹም ገልጿል። ባለስልጣኖቹ የተገደሉት አሶሳ ከተማ ላይ ከኦሮሚያ ባለስልጣኖች ጋር ስለ አካባቢው ጸጥታ ጉዳይ ተወያይተው ሲመለሱ ነው ተብሏል። በቀድሞው የሶማሌ ክልል ፕሬዝዳንት ባብዲ ኢሌና አብረው በታሰሩ በሌሎች 3 ግለሰቦች ላይ የሚደረገውን ምርመራ ለማጠናቀቅ ፖሊስ የጠየቀው የ10 ቀን ተጨማሪ ጊዜ ፍርድ ቤቱ የፈቀደ መሆኑ ታውቋል። የምርመራ ቡድኑ ባለፉት 14 ቀናት ውስጥ በርካታ ጉዳዮችን እንዳከናወነ ገልጾ ከ46 በላይ ምስክሮች ቃል መቀበሉን፣ የተዘረፈውን ንብረት ግምት መሰብሰቡንና እንዲሁም ሂጎ በተባለ የወጣት ቡድንና በአካባቢው ልዩ ኃይል የተጨፈጨፉትን ዜጎች አስከሬን ያስመረመረ መሆኑን ገልጿል። በተያያዘ ዜና ሰሞኑን ያለመከሰስ መብቱን የተነሳው የድሬዳዋ አስተዳደር የፍትህ የጸጥታና የህግ አላፊ የነበረው መሐመድ አህመድ በፖሊስ ቁጥጥር ስር ውሎ ምርመራ እየተካሄደበት መሆኑ ታውቋል። ግለሰቡ አንዱን ብሔረሰብ ከሌላው በማጣላትና በማጋደል ሂጎ የተባለ የወጣት ድርጅት አደራጅቶ በመንቀሳቀስ ወንጀል ክስ ሊመሰረትበት ይችላል ተብሏል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የደቡብ ሱዳን ወታደሮች ተማርከው የታሰሩ ሁሉም የጦር እስረኞችና እንዲሁም በፖለቲካ ሳቢያ የታሰሩ እስረኞች ሁሉም እንዲፈቱ ትዕዛዝ ያስተላልፉ መሆናቸው ታውቋል። የፕሬዝዳንቱ ማዘዣ የተሰጠው ባለፈው ወር በሱዳን መንግስትና በተጻራሪ ኃይሎች የተፈረመውን የሰላም ስምምነት ተከትሎ ነው። በደቡብ ሱዳን የተጻራሪ ቡድን የሪክ ማቻር ደጋፊዎችና አባላት የሆኑ በርካታ ሰዎች መታሰራቸው የሚታወቅ ሲሆን ብዙዎቹ የታሰሩት በዋና ከተማዋ በሚገኘው ወታደራዊ ካምፕ ነው። ባለፈው ወር የተደረገው ስምምነት በሀገሪቱ ውስጥ ላለፉት 5 ዓመታት ሲካሄድ የነበረውን የእርስ በርስ ጦርነት አስቁሞ ሰላማዊ ሁኔታ እንዲፈጠር ያደርጋል የተባለ ሲሆን በስምምነቱ መሰረት ሳልቫ ኪር ፕሬዝዳንት ሆነው በስራቸው 5 ምክትል ፕሬዝዳንቶች ይኖራሉ ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች የግብጽ መንግስት በአገሪቱ ውስጥ ባሉ የሰብአዊ መብት ተከራካሪዎች ላይ እያካሄደ ያለውን አፈናና የረጅም ጊዜ የስራ ወግዘው መንግስት አስቸኳይ እርምጃ እንዲወስድ ጠይቀዋል። እነዚህ ባለሙያዎች አርብ መስከረም 18 ቀን ባወጡት መግለጫ የግብጽ መንግስት ለተቃውሞ ምንም ቦታ የማይሰጥ አምባገነን ነው በማለት በመንግስት ላይ ያላቸውን ተቃውሞ ገልጸዋል። በመጨረሻም በናይጄሪያ ሁለት በልመምር ላይ የነበሩ የአየር ኃይል አውሮፕላኖች ተጋጭተው ያንደኛው አውሮፕላን ፓይለት የተገደለ መሆኑ ታውቋል። አውሮፕላን አብራሪዎቹ ከጥቂት ቀናት በኋላ በሚካሄደው 58ኛው የአገሪቱ የነጻነት በዓል አከባበር ላይ ለሚያሳዩት ትርኢት ልምምድ እያደረጉ ነበር። አብራሪው የሞተው ከግጭቱ በኋላ ከአውሮፕላኑ ከወጣ በኋላ ነው ተብሏል። ለዛሬ ያለን ዜና በዚሁ ይጠናቀቃል።
አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ አዲስ አበባ።
አድማጮቻችን ከሰኞ መስከረም 21 ቀን ጀምሮ ፕሮግራማችን የሚተላለፈው በናይል ሳት እንደሚሆን ከወዲሁ እናስታውቃለን።
የተኩርስ መናፈሪያ ትዮት ፍቅር መጀመሪያ ወልቼ ያደኩብሽ ብዙ ብዙ ያየሁብሽ አዲስ አበባ 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 አዲስ አበባ
የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሄርማን ኮሆን የአዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተው እንኳ ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግብጽን፣ የእንግሊዝን ወዘተ ከአጼ ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኖአቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ ባግራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ታሲው ተወዳጅቶ ኢትዮጵያን በመዳፉ ስር ከደረገ በኋላ አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዘም በዘረኝነቱ ንቀቱ ሲተከስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ ሀገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደል ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቀኝ ገዢዎችን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቀኝ አገዛዝ ሰለባ በመሆኗና ባህላችን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ሰራ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፍርጃ ልታወድም ካገዛሱ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በተቀሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ በአጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዴሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረድታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ኢህአፓ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ ብደግፍም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በእለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙ ይልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔን ሲደግፉ እንግሊዝና ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍ እና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከ100 ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋም እና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልእኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያ ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንቀስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካ ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሬ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የድርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢዲያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ የሀገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮሀን ነበር። ይኸው ኮሀን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ ሀገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብዬውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሀን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሀን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይህ ተረስቶ ነው ዛሬ ኮሀን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምፅ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያን ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንዳቀረበው ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምፅም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ኢህአፓ ግን በጥረቱና በአባላቱ ቆራት ተጋድሎ የራሱ ሬዲዮ ፍኖተ ዴሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮሆንና አሜሪካ ለዋሽንግተን የሚበጅ አስመሳይ ችግግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይኸው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጠባችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ መሐይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ህዝብን በጠላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሟችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዴሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ ምስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስጣቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የአገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስታቸው። ለወያኔ ሙሉ ውድቀት እንታገል። የአገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ብናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል።
አድማጮቻችን ከሰኞ መስከረም 21 ቀን ጀምሮ ፕሮግራማችን የሚተላለፈው በናይል ሳት እንደሚሆን ከወዲሁ እናስታውቃለን።
የደብዳቤዎች አምድ። ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች መልካም የሥራ ዓመት እንዲሆንላችሁ የተመኘው ሰላምታዬን አቀርብላችኋለሁ። በሀገራችን ኢትዮጵያ በተለያዩ ጊዜያት በሕዝብ ለውጥ ፈላጊነት ሳቢያ የሕዝብ እንቢተኝነቶች ተካሂደዋል። የሁሉም ጊዜያት የለውጥ እንቢተኝነት ትግሎች የሰው ሕይወት ቀጥፈዋል፣ በርካቶችን ወደ እስር ወርውረዋል፣ በደረሰባቸው አሰቃቂ ስየል ተግባራት አካለ ጎዶሎ ሆነዋል፣ በሚሊዮን የሚቆጠሩ ብርቅዬ የሀገር ልጆችን ለስደት ሕይወት ዳርገዋል። እንደ አለመታደል ሆኖ ሁሉም የለውጥ ማዕበሎች ለሕዝብ ጥያቄ ምላሽ ማስገኘት አልቻሉም። በእናውቅልሃለን ባያፈው ጭሎች እየተነጠቁና ዛሬም እየሆነ ያለ መሆኑን የተገነዘብናቸው የታሪክ ጎዳናዎቻችን ይመሰክራሉ። እኛ ልናድበሰብሳቸው ወይም ልንክዳቸው ወይም ልንቀባባቸው ብንሞክርም እንኳን ውሸታሞች እያሉ ይታዘቡናል። ታላቁ የካቲት 1966 ዓመተ ምህረት የህዝብ ማዕበል በወታደራዊ ደርግ ተነጥቆ ፋሽስታዊ አገዛዝ በአገራችን መንገሱን ታሪካችን ያረጋግጣል። የ1983 ዓመተ ምህረት ለዘረኛና ጠባቦች ዓላማ ማስፈጸሚያ ዋለ እንጂ ለህዝብና ለሀገር የፈየደው ነገር አልነበረም። የ1997 ዓመተ ምህረት የህዝብ ተቃውሞ ወያኔን በካርድ ከስልጣን ማውረድ ቢችልም የህዝብ ለዋላዊ የስልጣን ባለቤትነት በኮሮጆ ግልበጣ የተነጠቀ መሆኑን እንኳንስ እኛ የዓለም ህብረተሰብ ጠንቅቆ የሚያውቀው ጉዳይ ነው። መቼም የትናንት ታሪክ መዘከርን ማንሳትንና ማስታወስን የሰለጠነ የፖለቲካ አካሄድ አይደለም ሲሉ እየሰማንና እየተመለከትን ነው። እውነቱ ግን ለማያውቁሽ ታጠኝ እንዲሉ ሆኖ ነው። የትናንቱን አታንሱ ቀበሩት ተርሱት ባዮችና እንዲባልላቸው ከርቆ ነው የሚጎተጉቱት እኛ እስከምናውቀው ድረስ የጎደፈ ተግባርና ታሪክ ባለቤቶች ናቸው። በትናንት ታሪካቸው ምንምነት ወይም ባዶነት ወይም ወንጀል ፈጻሚነታቸው ያሸማቀቃቸውና ስነ ልቦናዊ ድህነታቸው የሚያስቆራቸው ናቸው። መሰረትና እውነትነት በሌለው የውሸት ልቦለድ ታሪክ የታጀቡ ናቸው። ርካሽትናን የገነቡ በተግባር ግን የተዋረዱ ናቸው። በግሌ ግን ካለ ትናንት ዛሬ የለም፣ ካለ ዛሬም ነገም አይኖርም ባይ ነኝ። እውነተኛ ታሪክ ደግሞ ለባለ ታሪኩም ሆነ ለመጪው ትውልድ መማሪያም ማስተማሪያም መሆን አለበት እላለሁ። ታዲያ በሀገራችን የመከኑና የተጨናገፉ የለውጥ ሂደቶች በተመሳሳይ ዘዴዎች ከህዝብ ላይ መነጠቃቸውን በዘመኑ ያልነበሩ ትውልዶች አውቀው ቢማሩበት ከምኑ ላይ ነው ስተቱ? ሁሉም የህዝብ ትግሎች ሲነጠቁ ነጣቂዎቹ በህዝብ ስም እየማሉና እየተገዘቱ መሆኑን የዛሬው ትውልድ እንዲያውቀው ቢደረግ የዛሬውን የሀገሩን ሁኔታ በንቃት እንዲከታተልና እንዲጠብቅ ያግዘዋል እንጂ አይጎዳውም። ሁሉን የህዝብ ትግል የነጠቁ ፋሽስቶችና ዘረኞች ህዝበኝነትን እየሰበኩ እንጂ አካኪ ዘራፍ ብለው ፎክረውና አቅራርተው አልነበረም። የፋሽስታዊ ደርግ የህዝበኝነት ማስመሰያው ያለምንም ደም ኢትዮጵያ ትቅደም እንደ ህዝብ ማሰባሰቢያና ስሜት መኮርኮሪያነት ተጠቅሞበት ነበር። ብዙም ሳይውል ሳይደር የፍየል ወጠጤን ማቅራራት ጀመረ። የጭቃ ጅራፉን በለውጥ ኃይሎች ላይ አነሳ። አንድ ትውልድ ሙሉ በግፍ ፈጀ። ከ17 ዓመታት የግፍ አገዛዝ በኋላ ለዛሬዎቹ ዘረኞችና ከፋፋዮች በሩን በርግዶ አስረከበ። ወያኔም በ1983 ዓ.ም ለጊዜውም ቢሆን የሰላም ጠበቃ የዲሞክራሲና የፍትህ ጠበቃ ነኝ ብሎ ነበር። የመለስ ዜናዊን ከእንግዲህ የጦር መሳሪያዎችን ወደ ማረሻነት ይቀየራሉ፣ የኢትዮጵያ ብሔር ብሔረሰቦች ካለምንም አስገዳጅነት በሰላም አብረው ይኖራሉ የመለስ ዜናዊ የህዝበኝነት መፈክሮቹ ነበሩ። ወያኔ ሳይውል ሳያድር ጸረ ኢትዮጵያነቱን፣ ጸረ ህዝብነቱን፣ ጸረ ዲሞክራሲነቱንና ከፋፋይነቱን በተግባር አረጋገጠ። የወያኔ የግፍ አገዛዝ ያስመረረው የኢትዮጵያ ህዝብ ላለፉት 4 ዓመታት መራራ ትግል አካሂዷል። መሪ የትግል መፈክሩም ወያኔን ከስልጣን ልቀቅ ነበር። ለሀገሬ የኢትዮጵያና ለህዝቦቿ የስር ነቀል ለውጥ መኖር የማይደራደርበትና ወደ ኋላ ሊባልበት በማይገባ የህዝብ ጥያቄ ከሆነ ከራርሟል። ወያኔን እንጠጋግነው ወይም ጉልቻዎችን እንቀያየር አይነት የፌዝ ጨዋታ አልነበረም። ዛሬም ሊሆን አይችልም። የለውጥ ማዕበሉን ሊያኮላሹ ወይም ሊጠጋግኑ የሚሹና የወያኔን ድርጅት እንደገና እንዲደረት አዝማሚያም ሆነ አቋም ዛሬ ኢትዮጵያና ህዝቦቿ ባሉበት ተጨባጭ ሁኔታ የሚመጥን ሊሆን አይችልም። የለውጥ አራማጆች ነን ባዮች ኢትዮጵያን ያጠፉ ህዝቧን በባርነት ቀንበር ስር ያስገባን የወያኔን ህገ መንግስት ይከበር፣ በህገ መንግስቱ ላይ ማሻሻያዎችን እናደርጋለን፣ የወያኔን መዋቅሮችን ጠግናለን፣ በወያኔ የሪዮት ዓለም እንመራለን፣ የለውጥ ሂደቱን እኛ ወደ ዲሞክራሲያዊነት ስርዓት እናሸጋግራለን ወዘተ ዛሬ በሀገራችን እየተካሄደ ላለው የህዝብ ትግል በእነዚህ ማስመሰያዎች የሚመለሱ ሊሆኑ በፍጹም አይችሉም። የለውጥ ኃይል ነን ባዮች የኢትዮጵያን የለውጥ እንቅስቃሴን ለመምራት ወይም አሸጋጋሪ ለመሆን ወይም ጥገናውን ማካሄድና ጉልቻ የመቃየር ኃላፊነትና ውክልናን ለእናንተ ብቻ ማን ነው የሰጣችሁ? ማን ነው የወከላችሁ? ወዘተ የሚሉ ጥያቄዎች ተገቢነትም እውነትነትም አላቸው። የኢትዮጵያ ህዝብ ዛሬ ያለ ያለው ወያኔ ተጠጋግኖ የሚያቆዩትን ሳይሆን ከነግሳንግሱ ከስሩ መንግሎ የሚጥሉትን በመሆኑ ይወገድ ነው። የዶክተር አብይ የለውጥ ኃይል አገሪቱን ለግዷት ህዝቧን ለጥፋት አጋልጠው እንዳይጥሏት ጠንቀቅ ነው ላለው። ምክንያቶች በርካቶች ቢሆኑም ጥቂቶቹን ልበላቸው። ይህ የዛሬው የለውጥ ኃይል ተወደደም ተጠላም የወያኔ ማደጎ ልጆች ናቸው። የወያኔ ካባ ለባሾች ሆነው የኃይል ሚዛን የሚጠብቁ የመኖራቸውን ያህል ወያኔን ጠሊታ የሆኑ ስብስቦች መኖራቸውም አይካድም። ታዲያ የታማኝነት ጥያቄ መነሳቱም አይቀሬ ነው። የሽግግር መንግስት አያስፈልገንም፣ እኛው እናሸጋግራችኋለን የመጀመሪያ ጥርጣሬን አጫሪ ተግባራቸው ነው። የሽግግር መንግስት ስጋት ሳይሆን የመፍትሄ አቅጣጫ መሆኑን መረዳት ተስኗቸዋል። የሽግግር መንግስት ከወያኔ ተጽዕኖ የጸዳ የመሆኑ እድሉ የሰፋ መሆኑን የወያኔ ጨቋኝ ህገ መንግስትና ፖሊሲዎችን እስከ መቀየር መዋቅሮችን እስከ ማፈራረስ የሚሄድ ውጥን የሚጀመርበትና ሁሉን የህብረተሰብ ክፍል በማሳተፍ መቻሉ በእርግጥም ለሀገራችን የዲሞክራሲ ስርዓት ግንባታ ፋና ወግ እንጂ አስኪም አጥፊም እንዳልሆነ መረዳት ይገባል። የ2012 ዓመተ ምህረት ምርጫን በወያኔ ምርጫ ቦርድ ለማካሄድ መወሰንና በዚህ አጭር ጊዜ ምርጫ ይካሄዳል ከሚል ውሳኔ መድረስ ሌላው አደገኛ አካሄድ ነው። የዚህ ሂደት ኢትዮጵያንና ህዝቧን ለወያኔ ባርነት መልሶ መስጠትና ለዘላቂ ችግር መዳረግ መሆኑን ባንክሮ ሊታይ የሚገባው ጉዳይ ነው። የይስሙላ ምርጫ ማካሄድ ጸረ ዲሞክራሲ እንጂ ዲሞክራሲያዊ ሊባል አይችልም። የዲሞክራሲ መገለጫ ሊሆንም አይችልም። ወልዳ አሰፋ ከደብረ ዘይት።
ይድረስ ለፍኖተ ዲሞክራሲ አድማጮችና የፕሮግራሙ ተከታታዮች። በዚህ ቀውጢ ጊዜ የህዝብ ድምጽ ሆናችሁ መቀጠላችሁን አደንቃለሁ። ከጥንት ጀምሮ ድርጅቱን ለማፍረስ የተጠነሰሱትና የከሸፉትን ሴራዎች ማንበብ ችያለሁ። ወያኔና ሻቢያ ተባብረው ሰራዊቱን ያሰን ወግደዋል። በ1983 ዓ.ም ምረት ሱዳንም በጀርባ ተጨምሮበታል። ድርጅቱ ጠፍቷል የለም የሚለውን ቅስቀሳ መንግስቱ ብቻ ሳይሆን ወያኔና ሻቢያ ደጋፊዎቻቸው የውጭ ኃይላት ሁሉ ይደጋግሙት ነበር። የውስጥ አንጃዎችና በተኞችም ያደረሱት ጉዳት ቀላል አይደለም። ዛሬ ከኡጋንዳ ሌላውን የወያኔ አገልጋይ መላኩ ተገኝን ይዞ ወደ አዲስ አበባ የመጣው ክፍሉ ታደሰም ለረጅም ዓመታት ድርጅቱን ለማፍረስ ጥሮ የከሸፈበት ነው። ለምን ስማቸውን ጠርታችሁ በግልጽ አታወግዙም የሚል ጥያቄ አለኝ። ከአሜሪካም ወደ አገር የገቡና በዚሁ በጸረ ድርጅት ዘመቻ ሊካፈሉ የተዘጋጁትንም ማንነታቸውን ጠቅሶ ማውገዝ ያስፈልጋል። ራሱን በላይነህ ነኝ ላለውና መርሻ ይባል ለነበረው አንጃ እና አብይ ስብሰባ እያዘጋጁለት ነው። ዋናው እቅድ ምድረ አንጃና በታኝን ሰብስቦ የቀድሞ ኢሃፓዎች በሚል ስብሰባ ጠርቶ የከዳ ኢሃፓን ማቋቋም ነው። ብዙ የሚያመጡት አደጋ ባይኖርም አንዳንዶች ሊያደናግሩና ባዕዳንም ድርጅቱ ገብቷል ለማለት እንዲያመቻቸው ያደርጋሉ። የአሜሪካ ድምጽ ሬዲዮና ሌሎች የኢሃፓ ገባ በሬ ወለደን ማስተዋወስ ይበቃል። ለምሳሌ ሰለሞን ገብረስላሴ ከክፍሉ ጋር ሆኖ በተና ያካሄደና በግልጽ ጣላትነቱን ያስመሰከረውን መልሶ ወደ ድርጅት ማስገባት አይገባም ነበር። በደርግ ጊዜ ማሪኛ ቢዮቴ ብለው ስንት ጓዶችን ያስፈጁትንም አባል ብሎ ማቀፉ ከባድ ስህተት መሆኑ ዛሬ እየታየ ነው። ለወደፊት ትምህርት ይሆንላለሁ። ክፍሉ ታደሰም ሆነ መላኩ ተገኝ ከመለስ ዜናዊ ጋር በአዲስ አበባ ሲሰሩ የነበረና በተለይ ኢሃፓን አቋም በየጋዜጣው ሲያብጠለጥሉ የነበሩ ናቸው። መላኩ ተገኝ ኢሃፓ ክቡር ቅዱስ የሆነውን ወያኔ የሚል ስም አረከሰው ብሎ እጅ መንሻ አቅርቦ ነበር። መጥፎ ታሪካቸው አንጃው በጠፍ ጨረቃ ከመክዳቱ በፊት ከጌታቸው አሰፋ ጋር ይዶልቱ እንደነበር የአደባባይ ምስጢር ከሆነ ቆየ። ካዲዮቹን ማጋለጥና አዋቅቦ ማባረር የሁሉም አገር ወዳድ ሥራ ይሁን እላለሁ። አለን ባመጽ ከኦታዋ ካናዳ።
ሰላም ፍኖቶች፣ እንዴት ከረማችሁ አላችሁ? እንኳን ለአዲሱ ዓመት አደረሳችሁ እያልኩ በአዲስ ዓመት መጀመሪያ ላይ እቺን መልእክቴን እንድታስተላልፉልኝ በአክብሮትና በጥሞና እጠይቃለሁ። ሁለት መላጣዎች በአንድ ሚዶ ይጣላሉ። የኢትዮጵያ ወጣቶች ከፍተኛ መስዋዕት በመክፈላቸው ምክንያት ዛሬ ሀገራችን በለውጥ ጎዳና ላይ ትገኛለች። ለነኚህም ጀግኖች ወጣቶች የተለየ ክብርና ምስጋና ላቀርብላቸው እወዳለሁ። የነርሱ መስዋዕት መና ሆኖ አልቀረም። በዘርና በሃይማኖት የማይከፋፈለው የኢትዮጵያ ወጣቶች ትግል ለሀገራችን አንድነትና አብሮነት የመሰረተ አምድ ሆኖ ይቀጥላል። የ27 ዓመት የወያኔ ዘረኛ አገዛዝ ወደ ከርሰ መቃብሩ እያሽቆለቆለ በመሄድ ላይ መሆኑ የአደባባይ ምስጢር ሆኗል። ይህም ለውጡ ሊቀለበስ እንደማይችል አመልካች ነው። ይህ ማለት ግን ወያኔ በአልሞት በጋዳይነት ተንኮል መስራቷን ታቆማለች ማለት አይደለም። መቀሌ ላይ የተሸሸገው አክራሪው ዘረኛው ቡድን ህሊናውን ስቶ አሁንም የጤና እንቅልፍ አጥቶ በመባነን ላይ ይገኛል። ከተሳካለት ለውጡን ለመቀልበስ መሞከሩን ይተዋል ማለት አልችልም። ግን ደግሞ ይሳካለታል በያላምኑ ወድቆ ከመፈረጋገት በቀር ዙሪያው ገደል ሆኖበታል ለስልጣን ያበቃው ሻቢያም አይን ላፈር ብሎታል ባሁን ወቅት ወያኔና ሻቢያ እሳትና ገለባ ሆኖ ከመያት የበለጠ እኔን የሚያስደስተኝ ነገር የለም ዓለም ወረተኛ እንደገንቦ ጠጂ ሲያገኘ ሲጠጣሽ ያጣሽ ሲጎመጅ እንደሚባለው የግዜን ተላዋጭነት በሚገባ ተረድቻለሁ ለማለት በቅቻለሁ ለዚህም የኢትዮጵያ አምላክን አመሰግናለሁ ኢትዮጵያ ሀገሬ ጥላቶቹ ሁሉ አንድ በአንድ ጠፍተውላታል ትላንት ኢትዮጵያን እንደ ሀገር እንዳትከተል እሳትና ቤንዚን ሲያቀርቡ የነበሩ ሊቢያ ኢራቅና የመን ራሳቸው እንደ ሀገር መቆየት አቅቷቸው እርስ በርስ እየተናቆሩ ይገኛሉ ኢትዮጵያን ደካማውን ሀገር ሆና ማየት የምትናፍቀው ግብጽም በራሷ ውስጥ ችግር ተሰብስባ ትገኛለች ኢትዮጵያ ሀገሬ ለግል 27 ዓመት ከደረሰባት አሰቃቂ ግፍና በደል እየተላቀቀች በመምጣት ላይ ነች አዲስ የተስፋ ምዕራፍ ተከፍቶላታል ከፋቹም ራሱ ባለቤቱ መላው የሀገሪቱ ህዝብ ነው የከፈተውን አዲስ ምዕራፍ እየጎላ ወደ ዲሞክራሲ ጎዳና ለመገስገስ የሚያደርገውን ጉዞ የውስጥ አድሮት ኃይሎችና የውጭ ጣልቃ ገብተው ተባብረው ሊያሰናክሉበት እንደሚጥሩ መዘንጋት የለብንም ሁለት መላጣዎች በአንድ ቢሮ ይጣላሉ እንደሚባለው ሁሉ እነኚህ የሀገራችን ጣምራ ባላገራዎች ኢትዮጵያን ለመበዝበዝና ለመዝረፍ እንደሚያስቡ ረዳለሁ ምክንያቱም ሌቦች ሁሉ ጊዜ ሊጣሉ የሚችሉት ሲሰርቁ ሳይሆን የሰረቁትን በሚካፈሉበት ጊዜ መሆኑ ይሃክ ትናንት በወያኔና በሻቢያ የተረጋግጦ አይተነዋል እነርሱ ተጣሉም ታረቁ የራሳቸው ጉዳይ ነው እሳትና ጭሩ ነው ቢቀጥሉ ግን ደስታዬ ወሰን አይኖረው ያም ሆነ ይህ የተጀመረው የለውጥ እንቅስቃሴ ያላንዳች እንከን መቀጠል ስለሚኖርበት የለውጥ ፈላጊው ኃይል ተባብሮ ጸረ ለውጥ ኃይሎችን መደምሰስ አለበት ብዬ አምናለሁ ይህ እንዳለ ሆኖ ለውጡ በአስተማማኝ ሁኔታ መሰረት ጥሎ እንዲሄድ ስለሚገባው በዲሞክራሲ ተቋማት መታጀብ ይኖርበታል ታጋዩና አገር ወዳዱ ለዚህ ክብል እንዲያስቡበት ሊረዱት ይገባቸዋል ከወቅታዊ ውቂው ደባልቂውና ፈንጠዝያ ባሻገር መሰረቱ እየጠነከረ የመራመድ ለውጥ ማየትን ህዝብ ይጓጓል እኔም እንደዚሁ ያንን ማየት ፈልጋለሁ በመጨረሻ ለፍኖተ ዲሞክራሲ ሬዲዮ አድማጮችና ለመላው ኢትዮጵያ ህዝብ መልካም አዲስ አመት እንመኛለሁ ኢትዮጵያ ሀገሬ ለዘላለም በነጻነት ትኑር አመሰግናለሁ ተስፋዬ ዘለቀ ከሚድዌስት አሜሪካ
ሰላም የፍኖተ ዲሞክራሲ አዘጋጆችና አቅራቢዎች እንኳን ለቀጣይ የህዝባዊ ትግል ዘመን አደረሳችሁ እየታገሉ መኖር የተከበረ ህይወት ነውና የመንፈስ ሐሴት ሊሰማችሁ ይገባል እየታገሉ መኖር በትግል መኖር ትርጉሙ ለእናንተ እስከዚያኛው ዘመን ድረስ ለተጓዛችሁት እንደማር የሚጥም እንደ ወተት አጥንትን የሚያለመልም ይመስለኛል ዛሬ ለውጥ መጣ ዲሞክራሲ አበበ ፍትህ ተናኘ ፍርድ ገምድልነት ቆመ ድህነት ታሪክ ሆነ አንድነት ነገሰ የሚሉ ካፍንጫቸው አረቀው ማየት የተሳናቸው እየተበራከቱ በሀገርና በህዝብ ሲመላገዱ ያየው ዕውቀት ማለት ማወቅ ማለት ለሆድ በሆድ ማሰብ መሆኑን እያየው ነው ስለመለወጥ ህዝብ ያነሳቸው የነበሩ ጥያቄዎች ምላሽ ማግኘት አለማግኘት የሚለካው በመጀመሪያ በሀገራችን የነበረው ቅራኔ ምን እንደሆነ መረዳት የአፈታቱን መስመርና ስርዓት መገንዘብ ያስችላል እላለሁ ሊዮ ቶልስቶይ ጦርነትና ሰላም ለተሰኘው ዝነኛው መጽሐፉ አሁን ላነሳሁት ሐሳብ ተገቢውን ምላሽ አለውና እዚህ ላይ ለአድማጮች ጥቀሜታ አለውና ጠቀስኩት አንድ አፕል በበሰለና በወደቀ ጊዜ የመውደቁ ሰበብ ምንድነው? ወደ መሬቱ ተስቦ ነው? ግንዱ ረክፎ ነው? ፀሐይ አድርቆት ነው? ተልቆ ማደጉ ነው? ንፋስ ነው የናጠው? ከስሩ የቆመው ልጅ ሊበላው ስለፈለገ ነው? ምክንያቱ አንድ ነገር ብቻ አይደለም። ይህን እጹም መልእክት ከሀገራችን ተጨባጭ ሁኔታ ጋር አዛምደን እንየውስቲ። አገዛዙ የጎሳ ፖለቲካን በማስፈኑ የሙስና ወረርሽኝ የሀገሪቱን ሀብት በማሟጠጥ በትግራይ ስም የሚጠራው ህወሓት የሀገሪቱን ህልውና በቁጥጥሩ ስር በማድረጉ የትምህርት ጥራት በመውደቁ የኑሮ ውድነት በማሻቀቡና የገንዘብ ግሽበት እየጨመረ በመሄዱ በአባይ ግድብ ሳቢያ ከግብጽ ጋር ፍጥጫ መጀመሩ በእርስ በርስ ግጭቶች ሳቢያ በሚሊዮኖች የሚቆጠሩ በመፈናቀላቸው ስራጥነት መፍትሄ በማጣቱ የማዳበሪያና የዘር ዋጋ በመጨመሩ በከተሞች የቤት ኪራይ ዋጋ ሰማይ ጥግ በመድረሱ የገዢው ቡድን ቁንጮች በህዝብ ገንዘብ ዳንኪራ መርገጣቸው መሬት የጥቂት ዘረኞች የግል ሀብት ከመሆኑ በላይ እንደ ሸቀጥ የሚሸጡና ሲሻቸው ከባንክ የሚበደሩ እየሆነ በመሄዱ ስራ ለመቀጠር ከአገዛዙ ዘረኛ የፖለቲካ ድርጅቶች የአንዱ አባል መሆን ዝምድና አምቻ ጋብቻ የግድ መሆናቸው ከምንጊዜውም በላይ የሴት ልጆች መደፈርና ለተለያዩ አካላዊ ጥቃት ሰለባ መሆን የኤችአይቪ እና የአደንዛዥ እጾች ሱሰኝነት በወረርሽኝ ሁኔታ እየተስፋፋ በመሆናቸው የሰብአዊ መብቶች ተቋማት ዘረኛው አገዛዝ ኢ-ዲሞክራሲያዊና መብቶች ረጋጭ መሆኑን በማጋለጣቸው የዘረኛው ቡድን ተቋሚዎች የፕሮፓጋንዳ ዘመቻ በመጠናከሩ የውጪ የብድር ዕዳ ሰማይ በመድረሱ የሃይማኖት ተቋማት ዋና ዋናዎቹ የኦርቶዶክስና የእስልምና ሃይማኖት ተቋማት ጨምሮ በዘረኛው አገዛዝ ቁጥጥር ስር በመደረጋቸው ነጻ ጋዜጣና መጽሔት ከገበያ በመወገዳቸው የተሟላ ህክምና 95% ለሚሆነው ህዝብ ቅዠት በመሆኑ ህጻናት ጎዳና አዳሪዎች መበራከታቸው የዩኒቨርሲቲ ፕሬዝዳንቶች እንደ ዘረኛው አገዛዝ ቁንጮች በሙስና መብከታቸው ሐኪሞችና መሐንዲሶች የመጠቀሚያ ባለቤቶች ሆነው በሙስና መጨማለቃቸው የፋብሪካ ሰራተኞች የጉልበታቸው ዋጋ በአግባቡ ባለመከፈላቸው ወጣት ገበሬዎች የእርሻ መሬት ማግኘት ባለመቻላቸው ወዘተ ከነዚህ ውስጥ አንዱ ሰበብ በተነጠል ለለውጥ እንቅስቃሴ ዋነኛው ሰበብ ሊሆን አይችልም። ለነኚህ ሁሉ ችግሮች ተጠያቂው አርመኒው ዘረኛ ስርዓት ነው። ኢትዮጵያ ህዝብ እየታገለ ያለው ይህን ዘረኛ ስርዓት መንግሎ ለመጣል እንጂ ነፍስ ዘርቶ እንዲቀጥል አልነበረም። ዘረኛው ስርዓት ሲባል በወያኔ ህዋት የሚመራው ስርዓትን ባጠቃላይ እንጂ ህዋትን ብቻ የሚመለከት አይደለም እላለሁ። ህዋት በመላው ሀገሪቱ ዘረኛ ስርዓትን ያሰፈነ በመሆኑ የስርዓቱ አድራጊና ፈጣሪ በመሆኑ የህዝባዊ ቁጣው ኢላማ ተደርጎ ቢወሰድም በአጠቃላይ የወያኔ የዘር ድርጅቶች ቁንጮች፣ የደህንነት ኃላፊዎች፣ ከፍተኛ ካድሬዎች ለተፈጸሙ ግድያዎች፣ እስራቶች፣ ስቃዎች፣ ስደቶች፣ መፈናቀሎች በአጠቃላይ የሰብአዊ መብት ረገጣዎች ጠያቂዎች ናቸው እላለሁ። የሀገር ሀብት እየዘረፉ የከበሩ የህዝብ ጠላቶች እንጂ ወዳጅ አይደሉምና የዘረፉት ሀብትና ገንዘብ ለባለቤቱ ለኢትዮጵያ ህዝብ ሊመለስ ይገባዋል። ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ምድር ተዘዋውሮ የመኖር፣ የመስራት፣ ሀብት የማፍራት መብቶቹ በተግባር ሊከበሩ የሚችሉት ይህ ዘረኛ ስርዓት ተወግዶ በመተኩ ህዝብን የሚያገለግል፣ በህዝብ የሚታዘዝ፣ በህዝብ የሚሾምና የሚሻር መንግስት ሲቋቋም ብቻ ነው። ከዚያ ውጪ የሚደረግ ሁሉ የዘረኛ አገዛዝን እድሜ ለማራዘም የሚደረግ የግርግር ፖለቲካ ሀገሪቱን ለከፋና ለባሰ አደጋ ለሚያጋልጡ ሁኔታዎች አሳልፎ እየሰጠ መሆኑን ለማየት ይችላል። የግርግር ፖለቲካ ግብ ሀገርና ህዝብን ለባዳን ኃይሎች ለውርደት አሳልፎ መስጠት ነው። የባዳን ኃይሎች በአገራችን የኢኮኖሚና የፖለቲካ ጉዳይ ጥልቅ ብለው በአማካሪነትና በአጋፋሪነት ከተሰለፉ ህልውናችን ተደፈረ፣ የሀገራችን ንጻነት ተገሰሰ ማለት ነው። የሀገራችን ሀብት በባዳን ባለሀብቶች ሲደፈርና ሲዘረፍ ህዝቡ እጆቹን አጣጥፎ እንዲመለከት የሚያደርገው ቅስቀሳ ፍሪቢስ እንደሚሆን ይሰማኛል። ከሀገሩ ሀብት ተቋዳሽ እንዳይሆን የተፈረደበት ህዝብ በተለይ ደግሞ ወጣቱ ከሀብቷ ለመቋደስ የኃይል እርምጃዎችን መውሰዱ አይቀሬ ነው። ህዝብ ላነሳቸው ጥያቄዎች ህዝባዊ ምላሽ ሊሰጠው የሚችለው ስልጣኑን ከወያኔ ህወሓት ወደ ወያኔ ኦህዴድ በማዞር ሊሆን አይችልም። አጠቃላይ የህዝብ ጥያቄዎች ሊፈቱ የሚችሉበት መንገድ አንድ ብቻ፣ እሱም የወያኔ ስርዓት መወገድ ነው። ኦህዴድ የተባለው የአሁኑ ዘረኛ ገዢ ኢትዮጵያ አንድነት ወዘተ የመሳሰሉት ቃላትን እየተጠቀመ ያለው የህዝብን አመኔታ ለማግኘት እንደሆነ አያጠራጥርም። የኢትዮጵያ ህዝብ ጥያቄዎች የተከፈሉት መስዋዕቶች ለስር ነቀል ለውጥ እንጂ የአንድን የዘር ቡድን በሌላ ለመተካት አልነበረም። ስለዚህ አሁን ለተከሰተው የትርምስ ፖለቲካ ምላሻችን ሊሆን የሚገባው እንቢ ለዘር ፖለቲካ፣ እንቢ ለቱሻ ኢትዮጵያዊነት፣ እንቢ ለፉገራ አንድነት፣ እንቢ ለፍሬከርስኪ የፖለቲካ የቃላት ጨዋታ፣ እንቢ በማር ለተለወሰ መርዛም የዘር ፖለቲካ ፕሮፓጋንዳ እንቢ ለዘረፋ እንቢ ለብዝበዛ እንቢ ለመፈናቀል እንቢ ለርሃብ እንቢ ለደዌ ለዘረኛ ደዌ ብለን ስንዴውን ከንክርዳዱ ምርቱን ከግርዱ የበግላም ደለበሱ ተኩላዎችን ከበጎቹ አንደበተ ርቱ የሆኑትን ከአፈ ጮሌዎች በመለየት ሀገራችንን ከጥፋት ህዝቧን እየደረሰበት ካለው መከራ ሰቆቃና ስደት በመታደግ እንደ ጋሪና እንደ ቦይ ውሃ ጸጥ ብለን ከመጓዝ ሱሪያ ከባውን ከማረንና ማዝነን ከዘር ፖለቲካ በጸዳ መልኩ እየተራጀን ትግላችንን አፋፍመን መቀጠል ይገባናል እላለሁ። ቃሉ ተዘራ ነኝ ከአንጾኪያ ሰሜሽዋ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ የደብዳቤዎች አንድ ዝግጅት ክፍል። በቅርቡ የኢሃፓ መስራችና የወቅቱ የኢሃፓ ከፍተኛ አመራር ኮሚቴ አባል የሆኑት አቶ ኢያሱ አለማየሁ ለፍኖተ ርዕይ በቃለ ምልልስ ያስተላለፉትን መልእክት 3 ጊዜ ደጋግሜ አዳመጥኩት። በዚህ ደብዳቤ እሳቸው ካነሷቸው አንኳር ሐሳቦች መካከል የኢትዮጵያ ሕዝብ የስልጣን ባለቤትነት ዴሞክራሲያዊ ህዝባዊ መንግስት ለመመስረት ጥርጊያውን የሚያዘጋጅ የሚያሽጋግር ጊዜያዊ ህዝባዊ መንግስት ማቋቋም የማይታለፍ ነው የሚለውን ድምዳሜ ደግሜ ማንሳት ወዳለሁ። ጮሌው የወያኔ ሹም ጠቅላይ ሚኒስትር ያወቀ መስሎት የአዋቂነት አገላለጽ መስሎት የሽግግሩ መሐንዲስ እሱ እንደሆነና ከሱ ውጭ ሽግግር እንደማይታሰብ መናገሩን አስታውሳለሁ። ይሄን ነገር ሰውየው ያደገበትን የከረፋ የአውቄ በቃውነት የሙሉ በኩልነት ያድራጊ ፈጣሪነት ባንድ ሲቋጭ ያምባገነንነት ባህሪን እንደሚያሳይ ተሰጣ ገባ አያሻው። ከጥንት ጀምሮ ከዛሬ 43 ዓመት አንስቶ እኛ እንደምናውቀው ገዢዎችና ለዲሞክራሲ እንታገላለን የሚሉ የፖለቲካ ድርጅቶች የጋራ ባህሪያቸው ሁለቱም ኃይሎች የሽግግር ጊዜያዊ ዲሞክራሲያዊ ህዝባዊ መንግስት ጥያቄን መፍራታቸውና መቃወማቸው ነው። ለምን ይሆን ብሎ መጠየቅ ለማብራራት ይረዳልና ለጠይቅ። የሽግግር መንግስት መስረታ ገዢዎችን ከነግትልተላቸው ስለሚያስወግድ የገዢዎች ተቃውሞ የሚገባኝ ሲሆን ለዲሞክራሲያዊ ህዝባዊ መንግስት መቋቋም እንደሚታገሉ የሚለፈፉ ድርጅቶች ስጋት ደግሞ እንዲህ ያለው ጉዞ የትግል ጭምብላቸውን አውልቆ ትግልን የትግል ድርጅትን እንደ አንድ የንግድ ድርጅት የሚጠቀሙትን ስለሚያጋልጥ ነው። በህዝብ ስም ከተቋቋሙት ድርጅቶች በርካቶቹ በትግል ስም የግል ሀብት ማካበታቸውን እንሰማለን። የሽግግር መንግስት በፖለቲካ አስተሳሰባቸው ድንክዬ የሆኑትንም እያንገዋለደ ታሪካዊ መከተቻቸው ስለሚከታቸው ይፈሩታል። የሽግግር መንግስት የፖለቲካ ቱልቱላዎችን ሳይማሩ ሳያውቁ ሳያነቡ ሳይመረምሩ ካፍንጫቸው አርቀው ማየት የተሳናቸውን በቃ ብሎ በወረንጦ ለቅሞ በሰፌድ አበጥሮ በወንፊት አጥርቶ በእሳት አንጥሮ ያሽቀነጥራቸዋልና ነው። እዚህ ላይ በኢሃፓ ተደጋግሞ የሚባለውን ላንሳና ወደ ሐሳቤ ገባለሁ። ከእባብ እንቁላል እርግብ ወይም ዋኖ ሳይፈለፈልም በዚህ አባባል ኢሃፓ ግትር የሚል ተለጥፎበታል። በርግጥም ከእባብ እባብ ክፉ አሜከላ ጨቋኝ በዝባዥ ዘረኛ ትምክህተኛ ወዘተ እንጂ ህዝብን የሚያገለግል አይወጣምና ይህ ኢሃፓን በግትርነት የሚያስጠራው ከሆነ እሰየው ከማለት ውጭ ሌላ ምንም አይባልም እላለሁ። የሚታገሉት ለስር ደቀል ለውጥ መሆኑን በተናገሩ ማግስት አዲስ ተብየው የወያኔ ሹም ቁንጮን በማጀብ ህዝባዊ ትግሉን እያቆላሹ መሆናቸውን እያስተዋልኩ ነው። ግን ገና በማለዳው እርስ በርስ እየተሻኮቱና አንዱ አንዱን ደፍቶ ለመውጣት ወጥመድ ሲያጠምዱና ጉድጓድ ሲመሱ እያየው ነው። በሚያሳዝን ሁኔታ በደል በማድረስ የተጠያቂነት ጣት እየተቀሰረ የሚገኘው አንድ ቡድን ላይ ብቻ መሆኑ የሀገሪቱ አጠቃላይ የፖለቲካ ሁኔታ ትርምስምሱን ሊያወጣው እንደሚችል ያለኝን ስጋት ማጋራት ወዳለሁ። የኢትዮጵያ ህዝብ የታገለውና እየታገለ ያለው የወያኔን ዘረኛ አገዛዝ አስወግዶ በመተኩ ህዝባዊ ዴሞክራሲያዊ ስርዓት ለማስፈን መሆኑ የሚታወቅ ሲሆን ህዝብን ሲጨቁኑ ሲበዘብዙ ሲያስሩ ሲገርፉ ሲገድሉ የነበሩ የለውጥ አራማጅ እንደሆኑ ሲመላሸጉ ማየት ቢያናድድም የሌሎቹ ማጫፈር ግን ያበግነኛል። እንዲህ ያለው ለውጥ ከድንግዝግዙ ወደ ጥቅጥቅ ጨለማው ይወስዳል። የህዝብን መከራ ያጠናል። ለዚህ በቅርቡ እየተከሰቱ ያሉት ዘግናኝ ግድያዎችና የህዝብ መፈናቀል የዚህን የትርምስ ፖለቲካ አካሄድ የሚያመላክቱ ለመሆናቸው በበኩሌ ጥርጣሬ የለኝም። ለዘመናት የልዩነት ገደል ሲመስሉ የከረሙ ዛሬ ደርሰው ኢትዮጵያ እያሉ ደጋግመው ቢጮሁ ጊዜያዊ የሞቅሞቅ ድጋፍ ያስገኝላቸው እንደሆነ ቢሰማኝም ውሎ ሲያድር ግን ያደጉበት የከፋ የትምክህተኝነት የጠባብነት የጎጠኝነት ወዘተ ማንነታቸው መገንፈሉ እንደማይቀር ገና ካሁኑ ምልክቶች እየታዩ ነው። በአዲስ አበባ ያገዛዙ ፖሊሶች ወጣቶችን አንበርክከው በጠራራ ፀሐይ መረሸናቸው አገዛዙ አረመኔያዊ ባህሪውን ሊያስወግድ አለመቻሉን በአደባባይ ያሳይቷል። በኢትዮጵያ የፖለቲካ ያለፉት 30 ዓመታት ግድም ሲያሴርና ለኢትዮጵያ ጦስ እየሰነቀ አሁን ለደረሰችበት አጠቃላይ የፖለቲካ ቀውስ እኮ ያስተዋጽኦ ያደረገው ሰመክፉ ሃርማን ኮሆን የዘረኛው አገዛዝ ሹም የሆነውን ለዓለም አቀፍ የኖቤል ሽልማት እንደሚያጨው በተናገረ ባጭር ጊዜ ውስጥ በሀገሪቱ እጅግ ዘግናኝ ጭፍጨፋዎች እየተፈጸሙና ከ3000 በላይ ወጣቶች በተለያዩ ቦታዎች ስብሰባ አካሂደዋል በሚል ሰበብ መታሰራቸው የእኩዩ ኮሆንን አንገት ማስደፋቱን ማየት ይቻላል። በትግል ስም ከውጭ ወደ ሀገር በመግባት ለዘረኛው የወያኔ አገዛዝ ምርኩዝ እንደሚሆኑ ሲናገሩ ከርመው አሁን ወያኔን ምርኩዝ ሲያደርጉ ያያየው ነው። የሚገርመኝ ለመታገል ከውጭ የገቡት ሁሉ በትላልቅ ሆቴሎች ተቀምጠው ከዛም ያሰባሰባቸውን የስልክ ቁጥሮች ደጋፊ ለማሰባሰብ ሲደዋውሉ ሲውሉ ለሚያያቸው ዘመነኛው ትግል እንዲህ እንደምሳግብዣ እንደምሽት ዳንኪራ መሆኑ ነው ወይ የሚል ጥያቄ ማስነሳቱን እየሰማው ነው። የሚያሳዝነው ደግሞ የኢትዮጵያ ህዝብ ስም ውጭ ከሚኖሩ ኢትዮጵያውያን የተሰበሰበው ገንዘብ ለትግሉ ሳይሆን ለነዚህ ዘመነኛ ፋጋይ ተብዮች በየሆቴሉ መዘባነኛ መሆኑ ነው። ለዚህም ይመስለኛል እነዚህ ጉደኛ ፖለቲከኞች የሽግግር መንግስት ጥያቄ ያጣጣሉ የሚገኙት። እኔ ጊዜያዊ ህዝባዊ ዴሞክራሲያዊ መንግስት ይቋቋም የሚለውን የኢህአፓን አቋም ያስተጋባው ታገራለሁ። የኢትዮጵያ ህዝብ ድል አድራጊ ነው ያቸንፋል ሲሉ ኩራራ ከ አሌክቱ ሰሜን ሸዋ ደብዳቤያቸውን አጠናቀዋል። አድማጮቻችን እኛም የዛሬ የደብዳቤዎች አምድ ዝግጅታችንን በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን። አድማጮቻችን ከሰኞ መስከረም 21 ቀን ጀምሮ ፕሮግራማችን የሚተላለፈው በናይል ሳት እንደሚሆን ከወዲሁ እናስተዋውቃለን። የፍየል ወጠጤ ልቡ ያበጠበት ነበረ ተረቱ እኔ የሰማሁት። ዘመን ተለውጦ ጊዜም እየራቀ አምባገነን መጣ ፍየልን ያስናቀ።
የኢትዮጵያ ፖለቲካ ዘፈን ነው። የኢትዮጵያ ፖለቲካ ዝላይና ጩኸት ነው እንጂ የኢትዮጵያ ህዝብ ችግር ማድመጥና መፍታት ጊዜ ወስዶ ማስተዋል አለፈ 40 50 አመታት አልነበረ። የሆነ ግሩፕ ይደራጃል ይጨፍራል ወቀት ይበትናል ያሸነፈ ይመስለዋል። የተለወጠ ፖለቲካ የለም። ያውም የሰሳዎች ፖለቲካ ነው። እናሸንፋለንና እናሸንፋለን ፖለቲካ ስለሆነ መንግስት መቆጣጠር ስለማይችል ፖሊስ ስላጣ ወታደር ስላጣ እንደዛ እንዳይመስላችሁ። መንግስት እንኳን አድሚው የአንድ ክልል የተደራጀው የታጠቀው ኃይል በጠቅላላ ተቃዋሚ ይባል ተደምሮ ሩብ አያክልም።
ስሚድ መርሻ ዮሴፍ ይባላል። አሁን በቅርቡ ድሮ እኔ ጠይቀው የነበረው የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
አጋሰሱ እንጃ ይሄን ነው እንግዲህ እንዲህ የሚያመካሽው።
መንግስት መቆጣጠር ስለማይችል ፖሊስ ስላጣ ወታደር ስላጣ እንደዛ እንዳይመስላችሁ። መንግስት
እንኳን አርሚው የአንድ ክልል የተደራጀው የታጠቀው ኃይል በጠቅላላ ተቃዋሚ የሚባለው ተደምሮ ሩብ አክል
ይህ እናቴ ተነግሳለህ አለችኝ የሚል ግብዝ ስለራሱ ሲያወራ ስሙት እስቲ
በሰላምኑ ተቃቅፈን ተነጋግረን ተወያይተን ለህዝባችን ነግረን አሸናፊ የሆነው ኃይል ደሞ ያስተዳድር ግን እንዳይገዛ አሁን ሳይሸነፍ የመግዛት ዝንባል የሚያሳይ ድርጅት ያሸነፈ እንደሆነ ምን ሊሆን እንደሚችል ደሞ መገመት አንቸገርም ማለት ነው። እና ገዥነት ያንገበገበን ሰዎች ረጋ ብለን በሐሳብ እናሸነፍና በሰላም የምናገለግል እንድንሆን ልቡና ይስጠን ነው የሚለው እንጂ ምንም ጥቅም የለውም። ይሄን ሶስት እየተከሰተ በትነዋል ችግር የለውም ግን እንደዛ አለም ያስፈልገው አሁን ያለው ወያውዬ አሁን ያለው ግርግር አሁን ያለው ድግስ አይቀጥልም። ያውን ቀስ ያለ ይረግባል ሲረግብ ወነተኛ ነገር ሰው ዲማንድ ያረጋል ለዚህ ዲማንድ ያረጋል ወነተኛውን ነገር መዘጋጀት መወያየት አለብን።
ይሄ መርሻ ዮሴፍ ይባላል። ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ መጣራው ሰው አገኘዋል
ሰው አስተዋይ መሆን ያለበት ነገር የትኛውም ጫፍ የፖለቲካ ሐሳብ ያለው ኃይል ሲመጣ ሁሉም ኢትዮጵያዊ መቀበል አለበት።
ገንጣይም ጸረ ኢትዮጵያም የበደንና አርባ ጉጉ ነፍሰ ገዳይም በሚንጫ አማራና ክርስቲያንን አጠፋለው ባይም የሻቢያ ጥገቶችና ጠቅላይ ምናምንን አገኘው ባይ አንጃ ተባዮችን ማለት ነው ተቦተለከ ነው የሚባለው።
ማታ ከሰሜን ሱዳን ፕሬዝዳንት ጋር ስንነጋገር የሰሜን ሱዳን አጠቃላይ የሀገር ምርት
የት ጋር ይሆን ያለው ይሄ ሀገር ከኡጋንዳ በስተደቡ
የሰሜን ሱዳን አጠቃላይ የሀገር ምርት እና ምን አለ ብንደምረው አልኳቸው
የምናውቀውን ሱዳን ከሆነ የደመራችሁለት ለመሬት አነሳው
ባንድራን ጨምራለ የጉዳይ ችግር የለውም። ባንድራ በጣም ቀላል ነገር ነው። ብዙ ዓለም ላይ ባንድራ እየተቀያየረ የኖረው የአሜሪካ ባንድራ ዛሬ የምናየው
አውክሽ አውክሽ ቢሏታሉ የራሱን አያውቅ ስለሌላ ለዛውም በተወናበደና ለራሱ በሚመች መልኩ ያገራችን ሰንደቅ ታሪክ የለውም አያ ብዙ የአፍሪካና የደቡብ አሜሪካ ሀገሮች አረንጓዴ ቢጫና ቀዩን የኛ ሰንደቅ ቀለም ለምን መረጡ? እንደሚዳቋ ጥጃ ሳይዘሉ ራስን ማክበርና ታሪክን ሳይጣምሙ መመስከር ታላቅ ያስብላል። ተጨበጨበልኝ ብሎ መዘላበድ ያቀላል። ድሮስ 27 ዓመት ወያኔ ሆኖ ካረጀ ኢትዮጵያ ኢትዮጵያ እያለ ከሚያወናበድ ካድሬ ምን ይጠበቃል? ተረቱ ሁሉ ተለውጧል። ጅብ ስንቄን ባህያ ጫኑ አላሉ ለዛውም ለሚያቁት አገር። አይ ዘመን አይ ንቀት
እና ምን አለ ብንደምረው አልኳቸው የኛ አይነሱ ቢደምር ኤርትራ ጅቡቲ ሶማሊያ ወነተኛ መደመርን ካሰቡና ሀብታቸውን ከሰበሰቡ ተደምረን እቺ ነገር ተደምሮ
ማኛ ገኘው ፈሊጥ ውሻ ገኘው ሊጣሉ መደመር መደመር አንታርክቲካ ሰው አይኖርበትም አሉ እሱ እንደመረልን على بلزاع حتى تنقرن
موسيقى